ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመከታተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ስለኝ አድማጮቻችን እንደምን ሰምታችኋል? ዛሬ ቀኑ 30 ቀን 2014 ዓ.ም ምረት ለክርስትና ሃይማኖት ተከታዮች ወገኖቻችን በሙሉ በተለይ ለኦርቶዶክስ ሃይማኖት ተከታዮቻችን እንኳን ለብርሃነ ልደቱ በደህና ደረሳችሁ እያልኩ ነው ዛሬ ፕሮግራሜን የምጀምረው። እንደጋጣሚ ሆኖ ደግሞ እዚህ አንድ ሴትዮ ተቀምጧል። say hi to our audience. Yeah, just say hi to you.
Hi. Malcolm Ledet.
Okay, and tell who you are.
Just your family.
ልጅ ነች አዲስ ዓለም ዘውዱ ተሾም የምትባለው እቺ ነች እዚያ ተገበነች ዛሬ ያለችውና ደስ ብሎኛል ለእናንተም ደስ ይበላችሁ። እንግዲህ ባሉን በእንደዚህ ነን ጀመር ነው ሰርፕራይዝ ነው ያደረገችኝ ማለት በድንገት ነው መጥቻለሁ አትላንታ ነኝ ያለች ግን በጣም ደስ ብሎኛል። እንግዲህ ልደት በዓል በእንደዚህ አይነት ሁኔታ ተጀምሯል ማለት ነው። ሌላው ስለ ሀገራችን ጓራ ስንል ደግሞ በትላንትናው ለት ባለፈው ሳምንትም ተናግረን ነበር። ባለፉት ሁለት ሳምንት በተለይ በተደጋጋሚ ያነሳነው ነገር የነ ጃዋር መሐመድ እስር በተመለከተ ሊፈቱ ይችላሉ እና ሽምግልና ተጀምሯል እና ይቅርታ ይጠይቁ የሚል ነበር። ባለፈው ሳምንት ግን ይቅርታ ምንጠይቅበት ምክንያት የለንም ብለው በማለታቸው አይፈቱም የሚልም ድምድም እንትን ነበር። ትናንትና ግን ድንገት ሆነና ተፈቱ። በጣም ደስ የሚል ነገር ነው። ባለፈው ሳምንት 100 ያህል የሚሆኑ ታሳሪዎች፣ የትግራይ ታሳሪዎች ከአዲስ አበባ አካባቢ ከታሰሩ ከማጓሪያ ቤቶች መፈታታቸውን ነግረናቸው ነበረና ጥሩ ነበር ብለን ነበረ። አሁን ደግሞ ትናንትና በጃዋር መሐመድ ፋይል ሲተከሰሱት በሙሉ በእስክንድር ነጋ ፋይል የተከሰሱት በሙሉ እና እንዲሁም ደግሞ አቶ ስብሐት ነጋን ጨምሮ ሰባት የሚሆኑት ጓደኞቻቸው አብረው በትላንትናው ዕለት ተለቀዋል። ለቤተሰቦቻቸው፣ ለወዳጆቻቸው፣ ለአድናቂዎቻቸው እንኳን ደስ ያላችሁ እንላለን። ከእስር መፈታት ትልቅ ነገር ነው። ያላግባብ ታስሮ መፈታት ደግሞ በጣም በጣም ትልቅ ነገር ነው እና ይሄንን እንኳን ደስ ያላችሁ ማለት ወዳለሁኝ ለባጠቃላይ ለታሳሪ ቤተሰቦች ለወገኖቻቸውም ጨምሮ። በልደት ቀን እንደዚህ አይነት ነገር ማግኘቱ ትልቅ ነገር ነው። ይሄንን ፕሮግራም በምንሰራበት ጊዜ ከጠቅላይ ሚኒስትሩ ጋር ብዙ ሐሳቦችን ማንጋራባቸው ነገሮች አሉ። የማንጋራባቸው አንደኛውና ዋንኛው ምክንያት ደግሞ ህግና ህገ መንግስትና አከብራለሁ እስካሉ ጊዜ ድረስ በህገ መንግስቱ መሰረት ይንቀሳቀሱ እና ህገ መንግስቱን ያክብሩና ይጠብቁ፣ በዛ ውስጥ ያሉትን ነገሮች ያስተካክሉ ወይንም ደግሞ ይስተካከሉ የሚል ነበር ምንናገረውና ለብዙዎቻችን ግራ ይገባል። ግራ የተጋቡ ወገኖቻችን አሉ። ለመናገር እንደዚህም መባል የለበትም ብለውም እስከ ማለትም የደረሰው። ለማንኛቸው ዛሬ ትንሽ ድል ሰጣለሁ ብዬ ነበር፣ ጊዜ ካለ ሰጣለሁ። ምክንያቱም ብዙ ነገሮች ልናወራ ስለምንችል ይህን ያነሳውበት ዋናው ምክንያት ምንድን ነው? በአንድ ወቅት ጠቅላይ ሚኒስትሩ እንደዚህ ብለው ተናግረው ነበር ሲያዳምጧቸው። ሚቻል ኮን ማቀት ከቻልኩኝ ስቲል ሞክረው ይሞከር እንግዲህ
ቴክኒሻ የህግ ስርዓቱ ብቻ ነፃ ያደርጋዋል ወይም ፍርደኛ ያደርጋዋል እንጂ እኔ ጋሽ ማግሌ በመላክ የሚፈታ አርጋችሁ ምታስቡ አይሎችም በዚሁ ብታስቡበት አልችልም ነኝ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያም ይታይ ከሆነ መንግስትን ምህረት አርግ ይቅርታ አርግ ሊባል ይችላል
እንንም ይለው
እንግዲህ ይሄን ከ አንድ ድረገጽ ላይ ነው ያገኘሁት ትላንትና ብዙ ነገሮች አሉ አንዳንድ ጊዜ ጉዳይ ስላለ ከስራ በኋላ ወጥቶ እነዚህ ነገሮች ማቀናበሩ ትንሽ ስለሚከብድ ግን ሌሎች ይሰሩትን እንጋራለን ምንም ችግር የለውም ይሄ ከሪዮት ሚዲያ ላይ ነው ያገኘሁት ስለ ስራው አመሰግናለሁኝ ማለቴ ይሄን ነገር ስላለ እኔ መጣቀመክች ይያለሁ ጠቅላይ ሚኒስትሩ እንግዲህ ባንድ ወቅት እንደዚህ ያሉት ሽምግልና ያስፈልገውም ህግ ያውጣው ነው ያሉት ስለ ህገ መንግስትና ስለ ጠቅላይ ሚኒስትሩ በመናወራበት ጊዜ ህጉን ያክብሩ ብለን ስንል ኢትዮጵያ ውስጥ የሚደረጉ ነገሮችን መሰረት ያደረገ ነገሮች እንዲሆኑ ነው ጢሞቴዎስ ዛሬ ጠቅላይ አቃቤ ህጉ ክስ አልተመሰረታቸው ስለ ክስ አልተመሰረተባቸው ምህረትም የለም ይቅርታም የለም ብሎ ነው ያስቀመጠው በደፈናው ትላንትና ግን ሰበር ዜና ተብሎ ሲወጣ በምህረት ተደርጎ እነዚህ ከነከሌ ተፈቷል ብሎ ሲል ያጫረው ጭንቅላት ለኔ ያጫረብኝ ምንድነው እነዚህ ሰዎች እንዴ ነው ምህረት ይቅርታ የሚባል ነገር ክስ መኖር አለበት ክስ መኖር ማለት እኔ ነው ክስ መመስረት አለበት 560 ቀን ጆዋር መሐመድና ጓደኞቹ እስክንድር ነጋና ጓደኞቹ ሲቀመጡ አልተከሰሱም ክስ አልተመሰረተባቸውም እንደውም የተጨበረበረ ምስክር ለማቅረብ ነበር የሚደረገውና አሁን የተናገሩትን ቃል አጥፈው ትላንትና ይሄንን ብለው ነግረውናል ትላንትና እነዚህ ሰዎች እንዲፈቱ መፈታታቸው ምንም ችግር የለም ህግን መሰረት ያደረገ ነው ወይ አንድ ጠቅላይ ሚኒስትር እንደፈለገው ያስራል እንደፈለገው ይፈታል እንግዲህ 27 አመት የጨለማ ዘመን የተባለለት እና ህጉንና ፍትህንና መከላከያውን አስተካክያለሁ ብሎ ያሉት ጠቅላይ ሚኒስትር ከመሬት ተነስተው ስኳር በሽታ ያዛቸውና የደም ብዛት ያለባቸውን በቂም በቀል አድርጎ ማሰር ለኢትዮጵያ አይጠቅምም የፍትህ ነገር በጣም ወደ ኋላ ቀረ ነው ኢትዮጵያና ላስረዳችሁ ብለው እስከ መሟገትም ደርሷል ትላንትና እና ከትላንት ወዲያ ከሚኒስትሮቻቸው ጋር ባሉበት ሰዓት እና እነዚህን ሰዎች በዚህ ጦርነቱ በተከተል ቃል በቃል ለመናገር ቪዲዮን ለማግኘት ሞክሬ አልቻልኩኝም ድምጻቸውን ነበር አንድ ቦታ ፈልጌ ካገኘሁት ከመውጣት የፊት እንትን አደርጋለሁ ለማንኛቸው ምንድነው ይህን ያድም ያላቸውን ሰዎች በስኳር በሽታና በደም ብዛት ግፊት ያለባቸውን ሰዎች በቂም በቀል ማስረት ከጦርነቱ ጋር በተያዘ የትግራይ ነጋዴዎችን ማሰር ጉቦ መቀበል ይሄ ፍትሃዊ ነው መታሰር አልነበረባቸውም አሳሪዎቹ ትክክል አይደሉም ብሎ ደግሞ ሲናገሩ እኔ አላሰርኳቸውም ያሰራችሁ ሌላ ነው እኔ መሪ ነኝ የማቆ ነገር የለም ብለው እንደ ማነው ስሙ እጃቸውን ለመታጠብ የሞከሩበት ነውና ጠቅላይ ሚኒስትሩ ህግን አያከብሩም ሀገር መምራት አይችሉም ከስልጣናቸው ረዱ ብለን በምንልበት ጊዜ እንደነዚህ አይነቶችን ነገሮችን በማድረግ ነው እንደዚህ ሽምጥጥ ያለ ውሸት ድብን ያለ ጭፍን ያለ ውሸትና ክህደት ሲፈጽሙ ደግሞ በምንም ነገር በማንኛውም ደረጃ እቺን የመሰለ ትልቅ ሀገር እንደውም ቪዲዮን ያገኘው መስሎኛልና ድምጹን ላሰማችሁ እስቲ አሁን ትላንትና ያሉት ነገር እኔ ከንት ከማደርገው የተገኘ መስሎኛልና እንደንዲ እንት ነው ምክንያቱም ለእናንተም ለኔም ሳወራው ይቀለኛል እና ሲቆይና አዳምጣቸው
ፋ የህግ ስርዓቱ ብቻ ነፃ ያደርጋዋል ወይም ፍርደኛ ያደርጋዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አርጋችሁ ምታስቡ አይሎችም በዚሁ ምታስቡበት አልችልም እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አርግ ይቅርታ አርግ ሊባል ይችላል
ቆይ ይሄኛው ቀደም ያሰማናችሁ ሌላ አለ እሱን ሲገኝ እናቀርባለን ከተገኘ እናውጣለን ለማንኛቸውም ጠቅላይ ሚኒስትሩ እኔ ያጠፋሁት ጥፋት የለም እና ያሰሯቸው ሌሎች ናቸውና ትክክል አይደሉም እስሩ የደም በደም ማለት በዘር አድርጎ በወገንተኝነት አድርጎ የሚያስርቅ አቃብ የሚያስር ፍትህ ስላለ በፍትህ ደረጃኛ ወደ ኋላ ቀረችነን ስለ ፍትህ ገና ብዙ ነገር ይቀራናል ብለዋል ግን ትላንትና ከትላንት ወዲያ ፍትህና መከላከያን የመሰለ እኛ እኔ ከመጣ ኋላ ያሳካልኩት ነገር የለም ብሎ ሲነግሩን ሲመጻደቁብን የነበሩት ነገር ነበር አሁን ጠቅላይ ሚኒስትሩ ግን አሳሪውም ፈቹም እሳቸው ናቸው የሚያሳዝነው ግን እኔ የሰዎቹ መፈታት በጣም ደስ ብሎኛል ሁላችሁም ደስ እንደሚላችሁ አቃሉ ሁላችሁም ደስ አይላችሁም ለጠቅላይ ሚኒስትር አብይ ደጋፊዎች ሆናችሁ የናብይና አቦይ ስብሃትና የጃዋር መፈታት እንዳልወደዳችሁ ተናቃለን ከትላንትና ይሄ ወሬ ከመጣ ጀምሮ እስከዛሬ ጠዋት ጊዜ ድረስ በየፌስቡኩ በየቦታው የሚደረጉ ትንተናዎች ያነበረ አንዳንዶቹ በሳቸው ደሞዝተኞች የሆኑ ተንታኞች ወመቀመጫቸው ጠቧቸው ወዲያ ወዲህ ሲወራጩ አይተናቸዋል ትላንትና ዛሬ ለሊቱንም አይተናቸዋል እና እንዳርካቸው ጽጌ እንደዚህ አይነት ነገር የለም ብለው ሲከራከሩ ሰምተናል አማርኛ ተናጋሪ በሙሉ መፈታት የለበትም ስብሃት ነጋ ብለዋል ከህግ አኳያ ስናወራ መታሰርም የለበትም ነው እንደውም ብለው እነዚህ ሰዎች ጦር አንስተው አልተማዘዙም ስብሃት ነጋና ሽማግሌዎቹ አልተማዘዙም እኔ እስከማውቀው ድረስ አልተማዘዙም የነበሩበት ቦታ ከነበሩበት ወስታ ተወስደው ከዋሻው ወጥተው ከዋሻው ሲያወጧቸው ግን አይተናል ያወጣቸው ኮሎኔል ነው ሻለቃው ሰውዬ ግን ግዳጅ ላይ ሄዶ ሞተ ተባለ ለምስክርም እንዳይበቃ ምናልባት እንግዲህ ወደፊት አቶ ስብሃት ነጋ በህይወት ካገሩ ምኖር ከሆነና ጤና ከሆኑ ምናልባት ከሳቸው ልንሰማን ይችላል ምክንያቶችን የሚያሳዝነው ግን ጁንታውን ለመያዝ ነው የተደረገው ዘመቻ ብሎ ያሉት ጠቅላይ ሚኒስትር ጁንታውን ፍለጋ ሳይሆን የኤርትራን ሐሳብና ፍላጎት ለማስተካከል ነው ብለን ስንል ሁላችሁም ተቆጥታችኋል መቆጣት ብቻ ሳይሆን በባክ እንደዚህ ነገር ባትናገር ጫና በስቶባቸው ነው ማለት ምን ሁሉ ባዝ ብዙ ነገሮች የተነገሩ የተባሉ ነገሮች አሉ እሱን ብዙ ወደዛው ስመግባት አልፈልግም ግን እነዚህ ሰዎች ሲታሰሩም ሲፈቱም ትክክል እንዳልነበረ እናቋለን አሁን ህግ በማስከበር ተብሎ ህግን ያበላሹ ብሎ ካሰሩ በኋላ አሁን ሲፈቷቸው የሞቱት ከ160 ሺህ በላይ የኢትዮጵያ ሰራዊትና ሚሊሻ ህይወትን ማን ነው ካሳ የሚከፍለው የሚለውን ጥያቄ እንምጣ ሌላውን አይደለም ተፈቷል ቃ ምክንያቱም መታሰራቸውም ትክክል አልነበረም ጃዋር ነጋ ምንድን ያደረገው ጃዋር መሐመድ ምንድን ያደረገው ምንም ያደረገው ነገር የለም ከሰኔ ከመስከረም 30 በኋላ መንግስት አይኖርም ምክንያቱም ህገ መንግስቱ ተጥሷል ይጣሳልና ጠቅላይ ሚኒስትሩ ያለበት ሁሉንም ያቀፈ የፖለቲካ ንግግር ይደረግና ወደ ሽግግር እንሂድ ነው ያለው እስክንድር ነጋ ምንድን ነው ያለው እስክንድር ነጋ ኢትዮጵያ ውስጥ የዘር ማጥፋት ወንጀሎች ሊፈጸሙ ስለሆነ ያለ ማቀፍ ህብረተሰብ ይወቅልኝ ብሎ አሜሪካ ነገር መጥቶ ዋሽንግተን ኒውዮርክ ሄዶ ተናገረ ከዛ ምንድን ነው ያለው አዲስ አበባን በአዲስ አበባ ሰዎች እንዲመሩ ጥረት አደርጋለሁ እመራለሁ አይደለም ጥረት እንዳደርጋለሁ በምርጫ እንደዛ ሰዎች እንዲያሸነፉ ጥረት አደርጋለሁ ነው ያለው ሌላ ነገር የተባለ ነገር ያለ አይመስለኝም ግን እነዚህ ሰዎች በመክንያት ተደርጎ ታሰሩ ተፈቷል ይሄ ራሱ ግምት ውስጥ የሚያስገባና ህግን የሚያስፈትሽ ነውና ጠቅላይ ሚኒስትሩ ይቅርታ የማድረግ አንደኛ ይቅርታ የማድረግ ስልጣንም የላቸውም ማሰር ይችላሉ የመንግስት አካል በአቃቤ ህግ በኩል አድርገው ጥፋተኛ ነው ብሎ የተጠረጠረን ሰው ማሰር ይችላሉ ግን አጣርተው ወዲያውኑ ምክንያቱም አጣርተን ነው የምናስረው ብለው ስለነበረ አጣር ተወዳጅ ይፈታ ብለው ነበር። ሳይጣሩም ምስክርም ሳይኖርባቸው ክስም ሳይመሰረታቸው 560 ቀን ተቀምጠዋል። እነዚህ ሰዎች ትላንትና ቀን ግን ሽማግሌዎችን ማሰር ደምብዛትና ኩላሊት በሽታ ያለበትን ሰው ማሰር ግፍ ነው፣ በዘር ሀብታሞችን እንትን ማድረግ ለኢትዮጵያ አይጠቅምም ብለው ኑዛዜ ውስጥ ገብተዋል። ምናልባት የሚቀጥለው ጊዜ ጦርነቱን እኔ ነኝ የጀመርኩት ብለው ሊነግሩን ይችላሉ። ይሄ የማይቀር ነገር ነው። ስልጣናቸው ላይ የሚመጣ ነገር እስካለ ጊዜ ድረስ ብዙ ነገር ሊነግሩን ይችላሉ። ለማንኛቸውም ግን እነዚህ ሰዎች ተፈተዋል። አሁን እነዚህ ሰዎች ከተፈቱ በኋላ ረጋ ብለን እንመልከትና ወደ ኋላ ለአንድ አመት ከአራት ወር ለቆየው ጦርነት ማን ነው ተጠያቂ ወደሚለው መሄድ አለብን። የኔ ወገኖች አልኳችሁ የምላችሁ ወገኖቼ ያት የጠቅላይ ሚኒስትሩ ደጋፊዎች ሆናችሁ ወገኖቼ ትላንትና እንደበሽቃችሁም እንዳደራችሁ ስለማቅ አሁን ደግሞ አትናደዱ፣ ግድ የለም ሌላ ነገር ሊያመጡም ስለሚችሉ ነው። ጠቅላይ ሚኒስትሩ ባልድ ከወር በፊት የኢትዮጵያ ሁኔታ እንዴት ለመገመት ስለማይቻል ብዙዎቻችሁ ጥንቃቄ አድርጉ፣ መድኃኒት የምትወስዱ መድኃኒቱን ጠገባችሁ አድርጉ፣ ደንግጣችሁ ችግር ውስጥ የምትገቡም ሰዎች ላለመደንገጥ ሞክሩ ብዬ ተናግሬ ነበረ። እንደ ትላንትናው አይነት ነገር ነገ ሌላም ሊመጣ ይችላል። ለማንኛቸውም የፖለቲከኛ እስረኞች ነበሩ ፖለቲከኞቹ፣ ሌሎቹም በቂም በቀል ኢሳያስ አፈወርቄ ሀሳብና ፍላጎት ለማስፈጸም የተደረገ እስርና የተደረገ ጦርነት ነው። ኢትዮጵያ ያፈራችውን መከላከያ ሰራዊት ከ60 ከ70 ዓመት በላይ የተገነባ ሰራዊት ነው የፈረሰው። ጥሩ የሚቀጥለው 30 ዓመት 40 ዓመት ፍጭፈትል ልንገነባው እንችላለን። ቴክኒክ ጊዜ ደግሞ ስለሆነ አሁን የሳይንስ ጊዜ ስለሆነ ምናልባት በአጭር ጊዜም ልናገኘው እንችላለን። ገንዘቡ ግን የለንም። እዳ በዳን ይሆን ነው። ለቱርክ ብቻ 95 ሚሊዮን ብር እየከፈልን ነው፣ ዶላር እየከፈልን ነው ለድሮን። በድሮን ትላንትና ከትላንት ወዲያ በዚህ ሳምንት ዛሬንም ጨምሮ ብዙ ኢትዮጵያን ወገኖቻችን እየሞቱ ነው። መሞት የለባችሁም፣ ጦርነቱ መቆም አለበት ብላችሁ መናገር የነበረባችሁ አላደረጋችሁትም። በአጠቃላይ ግን ይቅርታም ሆነ ምህረት ማድረግ ስለማይቻል ይቅርታም አልተደረገላቸውም ምህረትም አልተደረገላቸውም። እነዚህ ሰዎች ታሰሩ ተፈቱ ማለት ነው የሚቀለው። የመንግስትን ፕሮፓጋንዳ እንተው ለጊዜው። በናቶ ፌዴራሊስት ኮንግረስም ሆነ ኦነግ ያወጣው ምንም አይነት እንትን የለም። የአማራ አክቲቪስቶችና ፖለቲከኞች ግን የተለያዩ አስተያየቶችን እየሰጡ ነው። የአማራ ፖለቲከኞችና አክቲቪስቶች ክህደት ተፈጽሞብናል እያሉ ነው። ነገ ሊካሄድ የነበረውን ኖ ሞር ሙቭመንት ሰልፍ ካንስል ተደርጓል። ምክንያቱም ኢትዮጵያ የገቡት ዲያስፖራ ወገኖቻችን ኤርትራውን ጎረቤቶቻችን ናቸው። በነገራችን ላይ ሱፍ ለብሰው ክራባት ለብሰው በኢትዮጵያ ቴሌቪዥን በፋና በምናምን የሚታዩቸው ኤርትራኖች፣ ትውልድ ኤርትራኖች፣ የኢሳት ባለስልጣናት፣ የአርበኞች ግንባር እነዚህ በሙሉ ናቸው ትላልቅ ሽማንገሌዎቹ፣ አንጋፋዎቹ፣ እንዲሁም ደግሞ የመከላከያ ሰራዊት በአንድ ወቅት ከኢህአዴግ ጋር ተፋልሞ ስልጣኑን የለቀቀው ያ ወገን ነው። አሁን ኢትዮጵያ ገብቶ ካፒቴኑም ኮሎኔሉም ጀነራሉም ልክ ኢትዮጵያን እንደ አዲስ እንፈጥራለን የሚል ታምር ውስጥ ገብቶ ያሉ ሰዎች እነሱ የሚያደርጉት ሰልፍ ነገ ተቋርጧል፣ አይደረግም ተብሏል። አክቲቪስቶቹ በሙሉ እንትን እንዳደረጉ ናቸው። የተለያዩ ኦሮሞ አክቲቪስቶች የራሳቸውን የጻፉት ነገር አለ። በእድሜ ገፉትን የህወሓት አመራር በራሱ ተነሳሽነት መፍታት በህዝባችን መካከል ሰፍኖ የነበረውን የእርስ በርስ መጠራጠር በመቀነስ የህዝባችንን ወንድማማችነትና አብሮነት ወደ ነበረው የመለሰ ድርሻ ጉልህ ነው ብዬ አምናለሁ ብሏል አንዱ ደረጀ ገረፋ የሚባለው ወገን ማለት ነው። አዋሎ ካሲም ደግሞ ከጀዋር መሐመድ ጋር በሐሰት ተወንጅለው የነበሩ በቀለ ገርባን እና ሐምዛን ሌሎችም በመፈታታቸው ደስ ብሎኝ ለፎይታ ተሰምቶኝ ለኦሮሞና ለኢትዮጵያ ህዝብ አመቱ የስቃይ ነበረ የመፈታቱ ዜና ከማችን በማጽናናት እና መፍቴ በማግኘት የመሰለ ኢትዮጵያ ችግር መፍቴ በማበጀት ረገድ ረጅም ርቀት ይሄዳል ብሏል። አብይን ወደ ስልጣን ያመጣው ጃዋር በቀና በቀለ በሚመራው የኦሮሞ ትግል ነበረ። አብይ ታዋቂ የኦሮሞ ፖለቲከኞች መሪዎችን በማሰረት ተስፋፊ ኃይሎችን በማግነን የኦሮሞችን ትግል ዋጋ አሳጥቶታል ብሏል። ሌሎችም እንደዚሁ የተለያየ ሐሳብ ይሰጣሉ። አንዳርጋቸው ጽቄ ግን በጣም እንትን ያደረገው ምንድነው አንዳርጋቸው ያለው የወያኔ የወንጀለኛ ቡድን አባላት ከእስር እንዲለቀቁ በተላለፈው ውሳኔ ፍጹም ተገርሚያለሁ። በሀገር ውስጥና በውጭ ያሉ በርካቶች ውሳኔውን እንደ ክህደት ነው የቆጠሩት። ድል ያስገኘው ቸርነት ይህን ይሆን ይሆን የሚል ጥያቄ አርጎ በምንም አይነት ድል ግን ትክክል አይደለም የተሳሳተ ነው እና ውሳኔው አዳሚ ውጤትን ያስከትላል ብሏል። በነገው ለት በአማራ ክልል ሰላማዊ ሰልፍ ይደረጋል የሚል ወሬ አለ። የተረጋገጠ ነገር የለም። አማራ ክልል ሰልፍ ይደረጋል ተብሏል። የአማራ ባለ ስልጣናት ምንም የተናገሩት ነገር የለም እስካሁን ድረስ። አኩርፏል። አኩርፏል ማለት ደጋፊዎቻቸው አኩርፏል። ዲያስፖራው በጣም ተበሽቋል፣ ተናዷል። ሐዋሳ የደወሉ ልጆች ነበሩ ዛሬ ቁጭ ብለን ያደርኑ ያሉም አሉ። ለምን ሲባሉ ውሳኔው ለምን ምን ሰዎች መፈታታቸው ሳይሆን ሲጀመርም ጥፋተኞች አልነበሩምና መታሰር ነበርባቸውም ጦርነቱም መጀመር አልነበረበትም የሚል ድምዳሜ ላይ ሐዋሳ አካባቢ እንደዚህ አይነት ችግሮች እየተፈጠሩ ነው ያሉት። እና እንግዲህ እነዚህን ስንመለከት ነው በአጠቃላይ ኢትዮጵያ ውስጥ ያለው መንግስት የሚሰራውና አሰራሩ አካሄዱ ትክክል አይደለም እና ትክክል አለመሆን ብቻ ሳይሆን ሸፍጥ የሞላበት ነው ብለን የምንለው እና እነዚህ ናቸው። ሌላው አስገራሚው ነገር የጠቅላይ ሚኒስትሩ ብቻ ሳይሆን ጠቅላይ ሚኒስትሩ ዛሬ የሹመት የማርሻል ማዕረግና የሙሉ ጀነራልስ ማዕረግ ሰጥቷል። ለብርሃኑ ጁላ የማርሻል ማዕረግ፣ ለማላ ጀነራል አበባውና ለጀነራል ባጫ የሙሉ ጀነራልነት ማዕረግ። እነዚህ ጀነራሎች አስተዋውቶ የዛሬ 20 ዓመት ምንድን ነበሩ? የዛሬ 20 ዓመት እኮ የኢትዮጵያን መከላከያ ሰራዊት ውስጥ ሆነው የሻቢያን ሰራዊት የማረኩና ያጠፉ ነበሩ፣ ያሸነፉ ነበሩ። ከ20 ዓመት በኋላ ካሸነፉት ሰራዊት ጋራ ማለት ከኤርትራ ሰራዊት ብቻ ሳይሆን በኤርትራ ሰራዊት መሪነት በኤርትራ ሰራዊት አዛዥነት የራሳቸውን ወገን የትግራይን ህዝብ የጨፈጨፉ ሰዎች ናቸው። ሽልማት ሳይሆን ፍርድ ቤት ከጠቅላይ ሚኒስትሩ ጋር መቅረብ ያለባቸው ሰዎች ናቸው። ሽልማት ሳይሆን ከኤርትራ ጀነራሎች ጋር ለፍርድ መቅረብ ያለባቸው ሰዎች ነበሩ። በመሸለማቸው ችግር የለኝም። ስርዓቱ ግን ትክክል አይደለም። በምንም አይነት መልኩ ስርዓቱ ይህንን ማድረግ ያለበት አይደለምና ይህንንም በደንበኛ ማየት የሚቻል ይመስለኛል። በኦሮሚያ ክልል በኦሮሞ ነጻነት ሰራዊት ጋር የሚደረጉ ውጊያ እንደቀጠለ ነው። በተለያዩ ኦሮሞ አካባቢዎች የኦሮሚያ አካባቢዎች የድሮን ጥቃት እንደተፈጸመ እየተነገረ ነው። ኦነግ በዚህ ጉዳይ ላይ ባወጣው መግለጫ የብልጽግና መንግስት በተለያዩ ኦሮሞ ክልል መንደሮች ላይ የሰው አልባ ድሮን በመጠቀም ያደረገው ጥቃት በርካታ የንጹሃን ዜጎችን ህይወት ቀጥፎ ብዛት ያላቸውን አቁስሏል። የብልጽግና መንግስት በመላው የኦሮሚያና ሌሎችም የሀገሪቱ ክፍሎች ላይ የጀመረውን ጦርነት በስፋት አጠናክሮ ቀጥሎበታል። በዚህ ሰዓት ጦርነቱም የሌለበት አንድም አካባቢ የለም ብሏል። በሰሞኑ ባደረገው ጦርነት የብልጽግና እነሱ ብልጽግና መንግስት ማለት በመንግስት የድሮና የአየር ጥቃት በቦታዎች ላይ በርካታ ንጹሃን ዜጎችን ጉዳት ማድረሱም ከገለጸ በኋላ ከነዚህ ቦታዎች የገለጻቸው ቦታዎች የኤርትራን ሰራዊት ከብልጽግና መንግስት ሌሎች እና ኃይሎች ተባባሪ የኤርትራ ሰራዊትም አብሮ አለበት ይላል። ምክንያቱም የኤርትራ ሰራዊት ኦሮሚያ ክልል እንደዘመተ እየተነገረ ነው። ይህንን መስማት የማትፈልጉ ልጆች ሰዎች ካላችሁ ምንም ማድረግ አልችልም። ያለው ትክክለኛው ነገር ነው። የኤርትራ ሰራዊት ትግራይ ብቻ ሳይሆን ያለው ወልቃይት ሁመራ ላይ ብቻ ሳይሆን ያለው ኦሮሚያ ክልልም እየዘመተ ነው ያለው። ከፍተኛ ጉዳት ከደረሰባቸው ቦታዎች መካከል ካራዩ፣ ምስራቅ ሸዋ፣ ሐረርጌ፣ ሜሶና መቻራ አካባቢ፣ ግንደበረት ደጋማና ቆላማ አካባቢዎች፣ ሰላሌ፣ ሜታ፣ ወልቂጤና ኪራሙ አካባቢዎች ጥቂቶቹ ሲሆኑ የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ባስተላለፈው መልእክት በምዕራብ ወለጋ ቤጊ አካባቢ እንዲሁም በሰሜን ሸዋ ደራ አካባቢ የድሮን ድብደባ ተፈጽሟል ብሏል። በቤጊው ጥቃት ትምህርት ቤቶችና የቡና ማቀነባበሪያ ተመቷል። በደራው ጥቃት ትምህርት ቤቶች ተመተዋል። በቡና ማቀነባበሪያ ቦታዎች ላይ ደግሞ ከፍተኛ ጉዳት ደርሷል ብሏል። ይሄ እንደዚህ ነው ያለው። አማራ ክልል ስንሄድ የአማራ ክልል ሰሜን ወሎን የተለያዩ መከላከያ ኃይሎች የክልሉን ይዞታ ለማጠናከር ደቡብ ትግራይን ለመያዝ ሙከራ አድርገዋል። አዋሳኝ ቦታዎች ላይ ጦርነት እንዳለ ይነገራል። ባለፈው ጊዜ በአፋር በኩል የአፋር ተዋጊዎች አልባን የሚባሉ አካባቢ እንቅስቃሴ ጀምሮ ነበር። ብዙ ሰዎች እንደሞቱም ተነግሯል። የትግራይ ልጆች ወደ 250 የሚሆኑ የትግራይ ንጹሐን ሰዎች እንደተገደሉና እንዲሁም ደግሞ ወደ 900 የሚሆኑት ወደ አፈር ዋና ከተማ እንደተላለፉን ተነግሯል። ትግራይ በምንገባበት ጊዜ ትግራይ በአሁኑ ሰዓት በፊት ከነበረው በበለጠ ውጥረት ሳይሆን ከበባ ላይ ነው ያለው። ከበባው ምንድን ያካትታል? ከበባው የእህል የምግብና የሕክምና እርዳታ እንዳይንቀሳቀስ እንዳይሄድ ተደርጓል። እሱ ብቻ ሳይሆን በድሮን የስደተኛ ጣቢያዎች ከትላንት ወዲያ ተመቷል። በድሮን 3 ሰዎች ሞቷል ተብሎ ነበር። በዛሬው ዕለት ደግሞ 27 ሰዎች እንደሞቱ 27 ሰዎች እንደሞቱ አሁን ሪዮተር ከሁለት ሰዓት ከሶስት ሰዓት በፊት ያወጣዋል። ይሄ በድሮን የኤርትራ ሪፊጂ ሴንተር ወይም ደግሞ የሪፊጂዎች አካባቢ የስደተኞች ካምፕ ላይ የተደረገ ደደቤት አካባቢ ነው። ደደቤት አካባቢ ትልቅ ውጊያ አለ ነው የሚባለው። ደደቤት አካባቢ ብቻ ሳይሆን በዚህ በወልቃይት ጠገኔ የትግራይ ሰራዊት አልፎ እየዘለቀ ነው ያለው። ተከዜን አቋርጦ የመጣባቸው ቦታ አለ። ወደ ሁመራ የሚያስጠጉትን ቦታዎችም ከበብ አድርጎ እየተዋጉ ነው ያለው። ከሰሞኑ የትግራይ መከላከያ ሰራዊት ታደሰ ወረደ በሰላማዊ መንገድ እህል እርዳታው በሩ ተከፍቶ የእህል እርዳታው የማይገባ ከሆነ አስገድደን እናስተርገዋለን ብሎ ማስጠንቀቂያ ሰጥቷል። እሱን ካለ በኋላ ማን ነው ደብረ ጽዮን በሲኤንኤን ላይ ወጥተው ነበረ። ደብረ ጽዮን የተናገረው ደግሞ እኛ ከበባው እንዲነሳልን እንፈልጋለን፣ ሰላም ነው እንፈልገው፣ በሰላማዊ መንገድ በድርድር ሁሉም ነገር ለመጨረስ እንፈልጋለን፣ ይሄ ካልሆነ ግን የሚል ነገር ብለዋል። ጠያቂዋ በተደጋጋሚ ነጻነት ትፈልጋላችሁ፣ ነጻ መውጣት ትፈልጋላችሁ ስለ እሱ በአሁኑ ሰዓት የሚጠይቅ አይደለም፣ በአሁኑ ሰዓት የምንፈልገው ለህዝባችን እርዳታው እንዲገባ ነው የምንፈልገው ብሎ በተደጋጋሚ ተናግሯል። ይህንን ባለበት ወቅት ነው እንግዲህ ነገሮች እየተጨናነቁ መጥተው አሁን በአማራ ልዩ ኃይል ሚሊሻ እና በሌሎችም አንድ ላይ በተደማምሩ ሰዎች አንድ ላይ ተያይዞ በሚካሄድበት ጊዜ ምን እየተደረገ ነው ወደሚለው ስንሄድ እነዚህ ተደረጉ የተባሉት ነገሮች በሙሉ የተለያዩ ዜናዎች እየወጡ ናቸው። ከሳውዲ የሚመጡ የትግራይ እንትኖች አሉ። የትግራይ ሳውዲ የነበሩ ሬፊጂ ወይም ደግሞ በስደት ላይ የነበሩ ሳውዲ ውስጥ ወደ ኢትዮጵያ የተመለሱ አሉ። እንዲመለሱ የተደረጉ ከዛ 6 ወር ከ4 ወር በፊት የተናገርነው ነገር ነበር። የተናገርነው ምንድን ነው? በዚያን ጊዜ ምርኮኞች ናቸው ተብለው በኢትዮጵያ ቴሌቪዥን የቀረቡ 4 ወጣት ልጆች ነበሩ። እና እነዚ 4 ወጣት ልጆች ከሳውዲ አረቢያ የመጡ በአፋር በኩል ይሸኙ ተብለው በኋላ ግን ምርኮኞች ናቸው የተዋጉ ተብለው ቢቢሲ ከጀርባ ሆኖ የሚነግሯቸውን በማጋለጡ መንግስት ትንሽ ቢደና የተደናገረበት ነበር። ግን ከዛ በኋላ ግን የመጡት ሪፊጂ ማን ከስደተኞች ከሳውዲ የመጡ የተመለሱት በሁመራ በኩል በማን በሁመራል በአፋር በኩል ለመሸኘት እየተደረገ እየተባለ ብዙዎቹ እንደተገደሉ ሂዩማን ራይትስ ዎች ሰሞኑን አጥቷል። የመንግስት ቃል አቀባይ ግን ይሄንን የተረካ ወሬ ነው በሚል አድበሰሱ ያለፈው። እነዚህና እነዚህን አንድ ላይ ሲታዩ ኢትዮጵያ ውስጥ ችግሮቹ ከቀን በቀን ስር እየሰደዱ መምጣታቸውን የእርስ በርስ ጦርነት ላይ እንዳለን የሚያሳዩ ብዙ ምልክቶች አሉና እነዚህን ምልክቶች እንዴት አድርገን መቀየስ እንችላለን ነው የምንለውና እኛ በተቻለ መጠን ወገናዊ በሆነ ባልሆነ መልኩ ለማቅረብ ነው ሞክራለን። አቀራረባችን አሁን ባለፈው 3 አመት 4 አመት ኢትዮጵያ አክቲቪስቶች መሆኑ ጋዜጠኞች በዩቲዩብ በፌስቡክ በኢትዮጵያ በተለያዩ መድረኮች የሚያቀርቧቸው የተለየ ነው። የጅምላ ፍረጃ እና የጅምላ ተቃውሞ የጅምላ ድጋፍ ነው ያለው። የጅምላ ብለን ስንል እንዲህ ከዚህ በፊት የሚደረግ እንደነበረው ነው እና እኛ ለየት ባለመልኩ እኔም ወርኩኝ አሸናፊ በመናቀርበት ጊዜ ያሉትን ሁኔታዎች ለመናገር እንሞክራለን። ወደፊት ሊሆኑ ይችላሉ የምንለው ነገር ደግሞ ለመናገር እንሞክራለን። ተናገረን ያልሆኑ ነገሮች አሉ። በኃይለ ማርያም ጊዜ ተናገርነው ተቃውሞ ጥሩ ነው፣ ተቃውሞውን ግን ስርዓት ባለው መልኩ ካልተመራ ሀገር ያፈርሳል፣ ወደ ልቂት እንመጣለን የሚል ነበር ብዙ ጊዜ ንግግራችንና በዛ መሰረት ነውኛ የተናገርነው። እስከዛሬ ድረስ የተናገርናቸው ያልሆኑትን ነገር አለ ብላችሁ የምትሉ ከሆነ መናገር ትችላላችሁ። ምንም ችግር የለኝም፣ እንቀበላለሁ፣ ሰማለሁኝ። ይህን በምናደርግበት ጊዜ ብዙ ወቀሳ ብዙ ስሞታም ይመጣል በየቦታው። ባለፈው ሳምንት ለዛሬ ያስተላለፍኩት አንዱ ነገር ቢኖር ምንድን ነበረ፣ አሁን ከቅርብ ጊዜ ወዲህ በተደጋጋሚ በወዳጆቼ በቅርብ አሉ ጓደኞቼ አንዳንዶችም አንቱ ምላቸው አንዳንዶችም ጋሼ ምንላቸው በእነሱ አማካኝነት መልእክት እየመጣ ነው። መልእክቱ ቀላል ነው። መልእክቱ ለምን ከሰው ጋር ትጣላለህ? እንደዚህ እንደዚህ ያሉ ዜናዎችን ለምን ታቀርባለህ? እንደዚህ አይነት ትችቶችን ለምን ታቀርባለህ? የሚል አንድ። ሁለተኛ ደግሞ ማቅረቡ ብቻ ሳይሆን የወያኔውን ቃል አቀባይ ኢንተርቪው አደረገ የሚልም ስሞታ መጥቷል። አንዳንድ ጊዜ እንደ ሙያ የምሰራቸው ነገሮች አሉ። መድረክ ሲገባቸው የለም ግድ የለም አካባቢው እንትን ላያደርገው ይችላል የሚል ካስፈለገ እኮ ጉራ አይደለም ነግራችሁ፣ ካስፈለገ በኢትዮጵያ መከላከያ ሰራዊት በኩልም ያለ በህወሓት በትግራይ ሰራዊት በኩልም ያሉ ሰዎችን ከሜዳ ማቅረብ ይቻላል። ለጉራ አይደለም ነግራችሁ፣ በእውነተኛ ነው ነግራችሁ። ምክንያቱም በሁለቱም በኩል ያሉትን ነገር ስለምሰማ ነው። በሁለቱም በኩል ያሉትን ነገር ስትሰሙ ያለው አማራጭ አንድ ብቻ ነው፣ ጦርነት ማቆምና ወደ ድርድር መምጣት ብቻ ነው። እሱን ማድረግ ይቻል ነበር፣ ግን አልፈለግኩኝም። ለማድረግም ይህን ያለም ጉጉትም የለብኝም። እሱን ለእሳቶች ለነሌሎቹ ለአጨብጫቢዎቹና ለአለቅላቂዎቹ ተወላችኋሉ። ለእኔ ጋር ከእኔ ጋር እንደዛን ነገር አይሄድም። ግን የኢትዮጵያን መንግስት እንደ መንግስት አምባሳደሩን ለማናገር ተሞክሯል። አምባሳደሩ ለማናገር ፍላጎት የለውም፣ ምክንያቱም ገንዘብ በየድርና በየኮሚኒቲ ሴንተር ገንዘብ የማሰባሰብ ስራ ላይ የተጠመደው። የሱን ምክትል አነጋግሬያለሁ፣ በቃል በስልክ አውርቻለሁኝ። አውርቼ መልሼ አናግራለሁ ብለው አልተመለሱም። ስለ ሰላም፣ ስለ ኤርትራ ጣልቃ ገብነትና ስለሚደረገው የሰላም ድርድር ለመናገር ሙከራ ተደርጓል፣ አላደረጉም። ካላደረጉ ምንድን ነው ሌላው ናጋል ደግሞ መሄደው ሞከር ነው። ስለዚህ ተደርጓል። ከአምባሳደር ፍስሐ ጋር ያደረግኩት ቃለ ምልልስ በጣም ደስ ያለኝ ከዚህ በፊት ቀደም የባደረግኩት ኖሮ ብዬ ያልኩበት ነው። በስራ ይኮራበታሉ እንጂ አላፍርበትም። ሌላውም ነገር የምትሉ ከሆነ ንገሩ። አምባሳደራችሁን ገንዘብ የምትከፍሉትን አምባሳደር ንገሩት። የቁብና የድር ገንዘብ ከመሰብሰብ የተለየ ሐሳብ ያላችሁ ወገኖች ስላሉ የነሱን ሐሳብ ለመስማት ሞክርና መልስ መልስ ብላችሁ ንገሩት። እኔ አልነግረው። እኔ መልእክቴን አስተላልፋለሁ በጸሐፊው መልእክቴን አስተላልፋለሁ በመክትል አምባሳደሯ በኩል። ስለዚህ ለምን አምባሳደር ለምን የህዋትን ሰው አናገር ለምትሉት ሰዎች ሌላም ሰው እድሉ ካጋጠመኝ ወደፊት እንዳደርገው እንደውም መንገድ እየሰጣችሁ ነው። እልህ ውስጥ የመግባት አይደለም ያለውን ነገር ነው የምነግራችሁ። ከጦር ሜዳ ከፈልጋችሁ አመጣላችኋለሁ። እኔ ምንም ይቸግረኝ ነገር የለም። እግዚአብሔር ይመስገን በደህና ጊዜ ያፈራኋቸው ሰዎች አሉ በመንግስትም ቤተኛው መካዩ ቢሄድ። ግን ወቅቱ አይደለም። ነገሮች አይባባሱ። ሰላም ፍቅር እንዲመጣ ፈልጋለሁ። ጦርነት እንዲቆም ስለምፈልግ ብቻ እነዛን ሰዎች ማቅረብ አልፈለኩኝም አልፈልግምም። ጦርነቱ መቆም አለበት ብዬ ስለማምን፣ ጦርነቱ ትክክል አይደለም ብዬ ስለማምን ይህን ያልተቀበላችሁ ወገኖች አሉ። በተለይ እህቶቻችን፣ እህቶቼ፣ እናቶቼ፣ ወገኖቼ፣ ጓደኞቼ አብረን እየበላንም እየጠጣንም ወደ ጎን ሄዳችሁ ለጓደኞች መልእክት የምትልኩብኝ ግዴላችሁም ታገሱ። አብይን አምናችሁ ገደል እየገባችሁ ነው። አብይን አምናችሁ ኢትዮጵያ እየፈረሰች ነው ያላችሁ። ሚሎሶቪች የአንድነት ኃይሉ የዩጎዝላቭ ሚሎሶቪች ነው ብዬ ስናገር በቀልዴን አይደለም፣ ከምር ነው የምነግረው። አሁን ተመልከቱ፣ ኦሮሚያ ውስጥ ጦርነት አለ፣ ትግራይ ውስጥ ጦርነት አለ፣ አማራ ውስጥ በሚሊሻውና በፋኖ መሃል ጦርነት አለ፣ በሶማሌ ክልል ከሁለት ሚሊዮን በላይ ህዝብ በከፍተኛ ረሃብ ተወጥሯል፣ በሲዳማ አካባቢ፣ በቤነሻንጉል አካባቢ፣ በጋምቤላ አካባቢ ያሉ አማራ ወገኖቻችን እየሞቱ ናቸው። ይህን ሁሉ ተመልከቱትና ኢትዮጵያ የዛሬ 3 ዓመት 5 ዓመት የነበረችበትን በኢኮኖሚም ሆነ በጸጥታዋ በደህንነቷ የነበረችበትን ሁኔታ እንደገና ተመልሳችሁ ቃኙና አሁን ያለችበትን ተመልከቱ። ኢትዮጵያ እየፈረሰች ነው። ጠቅላይ ሚኒስትሩ አትፈርስም ብለው እያሉ አረ መፍረስ ምን አመጣው ብለን ስንናገር ያፌዝን የመሰል ነው አይደለም። ጠቅላይ ሚኒስትሩ ኢትዮጵያ አትፈርስም እያሉ ግን እያፈረሷት ነው። ለሱ ደግሞ ተባባሪ ሆናችሁት የአንድነት ኃይሎች አማርኛ ተናጋሪዎች የኔ ዘመዶች ናችሁ። ስለዚህ የተለየ ሐሳብ ካላችሁ መናገር ትችላላችሁ። ፍለፊት ሐሳባችሁን መናገር ትችላላችሁ። ዘውዱ ትክክል ትክክል አልሰራህም አልተናገርክም ይህን ብላችሁ የምትሉት ካለ እኔ ሁልጊዜ ከመስማት ወደ ኋላ አልልም። ያለችን ሰዓት ምን ያህል ጊዜ ያለችን? አሁን ወደ 15 ደቂቃ 20 ደቂቃ 20 ደቂቃ አለ። በ20 ደቂቃ ውስጥ የአብይ ደጋፊዎች እንድትደውሉ አልፈልግም። የአብይ ተቃዋሚዎች እንድትደውሉ አልፈልግም። የአብይ ተቃዋሚ የሆነ ሰው እንዲደውልኝ አልፈልግም። የአብይ ደጋፊ የሆነ ግን ይደውልልኝ። ይደውልና ዘውዱ ይሄን ነገር አድርገሃል፣ ጠቅላይ ሚኒስትሩ ይሄን ነገር ጥሩ ነገር ሰርተዋል በሉኝና ንገሩኝ። ማረም የምችል ከሆነ አርማለሁኝ። ይቅርታ መጠየቅ አለብኝ፣ ይቅርታ ጠይቃለሁኝ። ምንም ወደ ኋላ መልበት ነገር የለም። መተማማቱ መልእክት መላኩ አያዋጣም፣ አይጠቅምም። ሐሳብ ካላችሁ ሐሳባችሁን ተናገሩ። ጠቅላይ ሚኒስትር አብይ ከኤርትራ መንግሥት ጋር ሆነው የኢሳያስ አፈወርቂን የ20 ዓመት ቂም በቀልን ይዘው ኢትዮጵያን እያፈረሷት ነው። ማፍረስ ብቻ ሳይሆን ለኢትዮጵያ ሕዝብ እየዋሹ ናቸው ያሉት የአማራ ቴሌቪዥን በአሉባልታና ታሪክ በማጉደፍ ጠላት እንዲበዛ ወዳጅ እንዲበዛለት ጠላትን የሚያሳፍር መስሎት ከትግራይ ወንድምና እህቱ ጋር እያጣላ ነው ያለው ሕዝቡን። እነዚህ ነገሮች መቆም አለባቸው። እነዚህ ካልቆሙ እኔ የምፈራው የምሰጋው የምሰራው ደግሞ የነገቱ ኢትዮጵያ የፈለከውን ልትል ትችላለህ ወዳጄ ባንዳም ሌላ አሁን የተጠቀምኩን ቃል መጠቀም አልፈልግም የተጠቀምኩን ቃል መጠቀም አልፈልግም ግን አንድ ነገር ላለሁኝ አብይ ኢትዮጵያን ያፈረሳት ነው የኢትዮጵያ መከላከያ ሰራዊት የነበራችሁ ሰዎች ረጋ ብላችሁ ተመልከቱት አስቡት ከወያኔ ጋር መጣላት አንድ ነገር ነው ከወያኔ ጋር መታኮስ ሌላ ነገር ነው የኢትዮጵያን የወደፊት ዕጣ ፈንታ ግን ማበላሸት የሚያበላሹ ነገሮች ላይ መሳተፍ ግን ከኃጢአትም በላይ ኃጢአት ከወንጀልም በላይ ወንጀል ነው እና ጥንቃቄ አድርጉበት የፈለገውን በል የፈለጋችሁትን ማለት ትችላላችሁ የአብይ ደጋፊዎች ሆናችሁ ደውሉና ሐሳባችሁን ግለጹ ከዛ ውጪ ግን ምንም ነገር ብትሉ አልቀበልም ምክንያቱም አገራችሁ አገራችን እየፈረሰች ነው ያለችው ለምን የኤርትራ መንግስት ያደረገው የኤርትራ መንግስት ፍላጎት ብቻ ለማስፋፋት ለማጻራት አዲስ አበባና አካባቢው ወይንም ደግሞ በጥቅልዳ ኢትዮጵያ ውስጥ የትግራይ ልጆች እየታሰሩ ነው ጠቅላይ ሚኒስትሩ የተናገረው ጠቅላይ ሚኒስትሩ ሽማግሌዎችን ጉቦ በመቀበል ዘራቸውን በማየት ማሰሩ ትክክል አይደለም ምክንያቱም የፍትህ ስርዓታችን ገና ነው ብሎ ደግሞ ይነገው እየነገሩን ስለሆነ ማለት ነው መታሰራቸውን አምነዋል እንዲታሰሩ ከዋሽንግተን በነገራችን ላይ የኢሳት ጋዜጠኞች እነመሳይ ካንዴም ሁለቴ መናገር አይደለም በጽሁፍ ደረጃ መንግስት ኢትዮጵያ ውስጥ ያሉትን ትግርኛ ተናጋሪዎች ሁሉ ማሰር አለበት ብለው የተናገሩ በሁለተኛው ቀን ነው ጠቅላይ ሚኒስትሩ አዋጅ አውጀው የትግራይ ሰዎችን ያሰሩት። ይህ ክፋት ነው። ከዚህ የበለጠ ክፋት የለው። ከዚህ የበለጠ መጥፎነት የለም። አሁን በቦምብም በመድፍም በወሬም በምንም አድርጎ እነዚህን ሰዎች አስቶ እነዚህ ሰዎች መረረን ብለው በቃን ብለው እንዲገነጠሉ ይፈልጋሉ ጠቅላይ ሚኒስትሩ። የትግራይ ፖለቲከኞች ግን ደሳቸው አነስተኛ አመለካከት ያላቸው አመስለኝ የረዘመ የፖለቲካ ሂደት ውስጥ የነበሩ ስለሆኑ ብዙ ያስባሉ። ጠቅላይ ሚኒስትሩ የሚፈልጉት ግን ከዚህ በፊትም ተናግሬዋለሁኝ አሁንም ደግመዋለሁኝ ትግራይ እንዲገነጠል ይፈልጋሉ። ለምን? እነሱ እስካሉ ድረስ ስልጣን ላይ መኖር ይችላሉ ስለማይሉ። አሁን ትላንትና አደረጉ በተባለው ግን አማራውም እየከዳቸው ይሄዳል። ምክንያቱም አማራው ስል ደግሞ አማራው ሁሉን አይደለም። ይሄ አማራ ኢንተሌክቹዋልስ ምሁራን ሊቃን የሆኑ ሰዎች ናቸው። ከሰሞኑ አይታዳምጣቸዋል። ብዙ ጊዜ ኢትዮጵያ ምሁራንን ስናገር በሙያቸው የቱን ያህል የላቁ እንደሆነ እየመሰከርኩ ነው። ስለ ኢትዮጵያ ያቆም ነው እንጂ ምለው በእውቀታቸው በጣም የላቁ ናቸው። ፕሮፌሰር ጥራሁን ይልማን ታቋቋቸዋላችሁ። ምክንያቱም ማህደር አንድነት ሲቋቋም የመጀመሪያው አጋጅ የነበሩ እንደማስታውሰውና የዛሬ 18 ዓመት እንደዚህ አካባቢ የተናገሩትን ከሰሞኑ በኢትዮጵያ ቴሌቪዥን ደግሞታል። ወያኔና ወያኔን መሰል ሰው ካንሰር ስለሆነ ተቆርጦ መጣል አለበት ብሏል። እኚህ ሰውዬ በጣም የሚገርማችሁ ነገር አሜሪካን አሉ ከአገር ካሉ ከሚባሉ 7 ሳይንቲስቶች አንዱ ናቸው። የዋይት ሃውስ የሳይንቲስቶች አማካሪ ምክር ቤት ውስጥ አባል ነበሩ። የዛሬ 3-4 ዓመት በኦባማ ጊዜ ነበር መስለኛል እንደማስታውሰው። የታወቁ ምሁር ናቸው። በሙያቸው በጣም ምንም እንከን የማይወጣላቸው ናቸው። ኢትዮጵያ ግን ሲመጣ ግን ጥላቻ ውስጥ የታፈኑ ስለሆኑ ካንሰር ነው ብሎ የተናገሩ ናቸው። ሌላው ፕሮፌሰር እና ዶክተር መሳይ ናቸው። ፍሎሶፊ ፖለቲካል ፍሎሶፊ በጣም አዋቂ ተመራማሪ ሰው ናቸው። አደንቃቸው አለ ኢትዮጵያኖችን በሙያቸውና በትምህርታቸው በጣም ምክንያቱም በጣም የተለየ ስጦታ ስላላቸው ነው ማደንቃቸው። በቃ ከኔ ጋር ያለው ችግራቸው ምንድነው? ስለ ኢትዮጵያ አያውቁም። በቃ ስለ ኢትዮጵያ ምንም ነገር አያውቁም። ምንድነው ያሉት? ኢትዮጵያ መንግስት ማጠናከር አለበት፣ ከበባውን አጠናክሮ ህዝብ ማለቅ አለበት ነው የሚሉት። እንዴት ነው እንደዚህ ሊባል የሚችለው? ሲን አንድ ምሁር ያውም የፖለቲካል ሳይንስ ፍልስፍና ውስጥ ያለ ሰው እንዴትና እንዴት ሆኖ ተነስተው
ከባባው ተቀጥሎ ወያኔ ለማጥፋት ህዝቡ ወያኔ አቶ እንዲሰጥ ምግብና መድኃኒት ማግኘት የለበትም ብሎ አፉን ሞልቶ የሚያወራው ሲነገሩኝ ታዲያ እነዚህ ምሁራን እነዚህ ልህቃን ነው ትክክል አይደሉም ብዬ ምናገረው እነዚህ ናቸው ደግሞ ስለ ኢትዮጵያ አንድነትም የሚያወሩ እነዚህ ናቸው አሳፋሪዎች እነሱን ተከትሎ ደግሞ አሉ እነሱን ተከትሎ የሚያብዱ ደግሞ ከስር ከስር የሚወራጩ አሉ ከሰሞኑ ወደ ኢትዮጵያ ሄዱ ወገኖቻችን አሉ ዳያስፖራ በሰላም ጊዜ አገር በመትገነባበት ጊዜ ደስታ በነበረበት ጊዜ የዛን ጊዜ ነው ሲባሉ የለም ወያኔ ይያላን ሄድም ብለው ያሉ ሰዎች አገር ስትፈርስ የፈረሰን አገር ለመገንባት ጠቅላይ ሚኒስትሩ ያፈረሱትን አገር ለመገንባት አሁን እየተሯሯጡ ናቸው ጠቅላይ ሚኒስትሩ የሚታመኑ ግን ስላልነበሩ ትላንትና ውሃ ቸለሱባቸውና አኩርፎ ነገ ሊያደርጉት የነበረውን ሰልፍ ሁሉ ተቋረጠ በነገራችን ላይ ነገ ሊደረግ የነበረው ሰልፍ በኖሞር ሙቭመንት ነው military and intelligence የሚል ዌብሳይት አለ የሚሊተሪ ተንታኝ አሁን በመጨረሻ ትላንትና ነው መሰለኝ ያወጣው ስለ ኖሞር ስለ ግለሰቦቹ ማለት አልፈልግም ሀርሜላና ኤርትራዊ ጓደኛዋን ብዙም አልፈልግም ባንድ ወቅት ከዓለም አንድ ቁጥር ወይም የተለየ ውሸታም ነው ጠቅላይ ሚኒስትር ብላ የተናገረች ነች ሀርሜላ አረጋዊ ሀሳቧ መቀየሯ ምንም ችግር የለኝም ወንድሟ ደግሞ የትግራይ ህዝቦች የትግራይ ወገኖች እያለቁ ናቸውና መርዳት አለብኝ ብሎ የሚልም ነው የእናቱ ልጅ ጉርጉር የሚበው ይሄ ነው እናትየዋ የተዥጎረጎረ አመለካከት አላቸው ኢትዮጵያ ገብተዋል ኢትዮጵያ ገብተው የመቀሌ ዩኒቨርሲቲ አባል ነበሩ ግን የሚያሳዝነው በአንድ ቃለ ምልልሳቸው ላይ ሁለት ወር መቀሌ ውስጥ ሲቀመጡ ከፍተኛ ጦርነት በነበረበት ጊዜ ጦርነት እንደነበር አላቀም ብለዋል ምንም ነገር አላቀም ብለዋል ሽምጥጥ አደረጉ ዋሹ ያ ትልቅ ትክክል አይደለም እናት ሆኖ እነዚህን የመሳሰሉ ልጆች አፍርቶ ሁለት ወር ሲቀመጥ ጦርነቱ በደረበበት ሰዓት ጠቅላይ ሚኒስትሩ በሶስት ሳምንት ወያኔን ከመቀሌ አስወጣሁኝ ብሎ ጎራ በሚነፉበት ሰዓት ቦምብም ሲመታ ሰውም ሲወድቅ አላየሁኝም ብሎ መናገሩ ምን ያህል ችግር እንዳለ የሚያሳይ ነው። ለማንኛቸውም ኖ ሞር ሙቭመንት ተቋቁሟል። ግን ኖ ሞር ሙቭመንት ሲቋቋም እኛ ኢትዮጵያኖች የምንባል ሰዎች የአንድነት ኃይሎች ዝም ብለን ሁሉን ነገር ወያኔን የሚቃወም ነገር በሙሉ ዝም ብለን እናበዳለን። በተለይ የትግራይ ልጆች ናቸው ተቃዋሚ ሲባል ደግሞ የመጀመሪያ ቀዳሚዎች እኛ ነን። ቋንቋውን ብንናገር ትግርኛውንም ተጨምረን ተናግረን ፊት መሪ መሆን እንፈልጋለን። ኖ ሞር ሙቭመንት በኢትዮጵያ የደህንነት የስለላ አንድ በግንቦት ሰባት በእናንደረካቸው ጽጌ ሁለት በኤርትራ የደህንነት ኃይል እየተቋቋመ እየተመራ ያለ ፋይናንስ የሚደረግ ነው። በተደጋጋሚ ስነግራችሁ የኢትዮጵያና የኤርትራ ተቃዋማት የመንግስት ደጋፊው ተሰለፉ ብየስል ሁልጊዜ መነግራችሁ ከኢትዮጵያ ባንዲራ የበለጠ የኤርትራ ባንዲራ ደምቆ ይታያል ብዛትም አለው ይናገራሉ። ያለ ምክንያት አልነበረም። ምክንያቱም ያንን የሚያዘጋጁትና የሚያሽከረክሩት ከኢትዮጵያን ነን ከሚሉ ወገኖች ጋራ የኤርትራ የኢሳያስ አፈወርቂ አፈቀላጦች ናቸው። የደህንነት ክፍሉ ነው። ያ የደህንነት ክፍል ነው አሁን ኢትዮጵያን እያመሳት ያለው። ያ የደህንነት ክፍል ነው መከላከያውን ደህንነቱን የባንኩን ይዞ ያለው። ያ ደህንነት ሰርቪስ ወይንም ደግሞ አገልግሎት ቦታ ነው በብርሃኑ ነጋ አማካኝነት ትዩ መንግስት ወይንም ደግሞ ትዩ ካቢኔ አቋቁም ያለው ብለው ሰሞኑን የነገሩን። ስለዚህ ይሄ ኖ ሞር ሙቭመንት የሚባለው ነገር የሻቢያ ተቀጥላ አንደኛው ክንፍ ነው። ግንቦት ሰባት እንዳቋቋሙት እሳትን እንዳቋቋሙት አረብኞች ግንባር እንዳቋቋሙት የነሱ ወኪሎች ናቸው። ልጅቷ በማታቀው ነገር ገብታለች። ሐሳቧን ምንም ምን ይችግር የለኝም ምንም ምንም አይሞቀኝም አይወርደኝም እሷ ስለተናገረች ግን እሷን ምናልባት እንደመያዥ አድርገው እሷን ምናልባት እንትን አድርገው ይዟታል። አሁን ከሰሞኑ ኢትዮጵያ ስትገባ ልክ እንደ ንጉስ እንደ ንግስ ተቀበሏት። ጥሩ ነው። እቺ ልጅ ትግራዋይ ባትሆንስ ኖሮ እንደዚህ አይነት አቀባበል ይደረግላት ነበር? ምክንያቱም ብዙ ኢትዮጵያውያን ባለፈው 3 አመት የደከሙ ኢትዮጵያውያን አሉ አብይን ደግፈው አሁን ገብቷል። ያቀባበል ተደረገላቸው አልተደረገላቸው? እሷ ግን የተደረገላት የኢሳያስ ደህንነት ባዘጋጀው መድረኩ ስለተሳተፈችና ትግራዋይ ስለሆነች ብቻ ነው። ሐሳቧ ሳይሆን ትግሬ ስለሆነች ወያኔን ተቃወመች ነው። ወያኔን ካንዲም ሁለት ጊዜ ነግሬያችኋለሁ። ወያኔን ማጥፋት አይቻልም። ስለዚህ አሁን ባለው ሰዓት ላይ ደውላችሁ ሐሳባችሁን ስጡ ብያችሁ ነበር። ሐሳባችሁን አልሰጣችሁ ምክንያቱም ሐሳብ የሌላችሁ ስለሆነ ነው። መልእክታችሁ ይደርሰኛል። አንዳንዶቻችሁ ዘውዱ ደህና ነው ሲባል ዘውዱ ደህና ነው ነገር ግን የወያኔ ደጋፊ ሆኗል ምትሉ እህቶቼ ማላችሁ ሰማላችሁና ደስ ይለኛል። እኔ አትሊስት ቢያንስ ይቅርታ ቢያንስ መኖሬን መቀበላችሁ ሐሳቤን ባትደግፉ እንደዚህ ነው ብሎ መናገራችሁ ምክንያቱም ቢያንስ ቢያንስ በጥሩ ሆነ በመጥፎ አንድ ቦታ ሊያስቀምጣችሁኛል ደስ ይለኛል። እንግዲህ ይሄን መድረክ ሰጥቼ አልተሳተፋችሁም ካልተሳተፋችሁ ድረስ ምንም ላረጋችሁ አልችልም። የሚከተለው ጊዜ ምናልባት ጠቅላይ ሚኒስትሩን የሚቃወሙትን ሰዎች ጣራና እንነጋገራለን። ለዛሬ ለእናንተ ነበር የፈቀድኩት። ምክንያቱም የፈቀድኩበት ምክንያት አምስት ደቂቃ ነች ያለችኝ በዚህ በሰዓቷ ልትደውሉ የምትችሉ አይመስለኝም። የፈቀድኩበት ያሰብኩት አድርጉ እንድታደርጉ የፈለግኩበት ዋናው ምክንያት በተደጋጋሚ ጓደኞቼ አንዳንዶቹ ጓደኞቼ አይሰሙም ማንንም ሬዲዮ መስማት የማይፈልጉ አሉና ከቤታቸው ተጎትተው ተነግሯቸው ደውለው ሲጠይቁኝ ግን ጎበዝ የለም እንደዚህ ነው ብዬ ምክንያቴን እናገራለሁኝ ሐሳቤንም እናገራለሁ። ግን ለማንኛቸውም እንደው ታቃለ እንደው ከጓደኞቼ ጋር ስም ሊጠሩ አይፈልጉም ሰዎቹን ስለማቀዳ ግድ የለም። በዙሪያው ሲነግሩ ግን ከየት አካባቢ እንደመጡ ሲናገሩ ግን ለማን እንደሆኑ እናቃለን። አሁን የመጨረሻው እንደውም አብሬያቸው ራት የበላኋቸው ወደ 6 ወደ 15 የሚሆኑ ሰዎች ነበሩ ነው ከነዛ ውስጥ ሁለቱ ሰዎች እንደሆኑ ተረድቻለሁ። ምንም አይደለም። ደስ የሚለው ምንድነው እኔም ይላሉ ብዬ ወደ ኋላ አይደለም እነሱም አይሰማብንም ብለው ቆጮሎ አጠገቤ መብላታቸውን አያቆሙም። ስለዚህ በስምምነት እንኖራታለን። እኔም እንደነሱ ኢትዮጵያና እነሱም እንደኔ ኢትዮጵያውያን እንዳጋጣሚ ሆኖ በሐሳብ አልጣን እንለያያለን። በመሰረቱ ከደርግ ጊዜ ጀምሮ የምናገረው እና ማስቀደመው ኢትዮጵያን ነው። በደርግ ጊዜ ቆጮሎ መነጋገር አለባቸው አለበለዚያ ኢትዮጵያነት ይፈርሳል ብዬ ስል የደርግ ፕሮፓጋንዳ ነው ተውሏል። ኤርትራ ተገነጠለች ማለት ነው። ኢህአዴግ ሲመጣም ፖለቲካውን ለፖለቲከኞችን ተውና ኢኮኖሚው ላይ እንረባረብ የሚል በተለይ በዲያስፖራ በኩል ተሳትፎ አድርጌያለሁኝ። ከኤርትራ ጦርነት በኋላ ብዙ ነገሮችን ለኢትዮጵያን ወገኖች ውጭ ላሉቶች አምጥቻለሁ የሚል ግምት አለኝ። ከቢጫ ወረቀት በቢጫ ካርድ ጀምሮ በነጻ ዕቃቸውን የሚያስገቡበትን በነጻ ቦታ በፊት ሲጀመር 500 ካሬ ሜትር ነበር አሁን ወደ 120 ነው በ90 ካሬ ሜትር ወርዷል። እስከዛ ድረስ ያለውን ነገር እንዲያገኙ ኮንትሪቢዩት አድርጌያለሁ የሚል ግምት አለኝ። አድርጌያለሁም ደግሞ አምንበታለሁኝ። ምክንያቱም ኢትዮጵያን ማስቀደም ኢትዮጵያን ሳስቀድም ኢትዮጵያን ብለው የሚሄዱ ልጆች በመሃሉ በእግረ መንገዳቸው አዲስ አበባ የሚገቡበት ጊዜ ከሊስትሮ ጀምሮ ተጠቃሚ ሊያደርጉ ይችላሉ። አገራቸው ሊረዱ ይችላሉ። ቤተሰቦቻቸው ሊረዱ ይችላሉ። ሲቸግራቸውም ሆነ ሲከፋቸው ወይም ደስ ሲላቸው መጦሪያቸውን አገራቸው ያዘጋጃሉ የሚል እምነት ስለነበረኝ አድርገዋል። ደስ ብሎኛል። ቦሌ ቡልቡል አካባቢ ብትሄዱ፣ በሰሚት አካባቢ ብትሄዱ ከዲያስፖራ የመጡ ቤቶች የተባሉ የሚባሉ በሙሉ ከኤርትራ ጦርነት በኋላ እኔና ጎረቤቶቼ ባደረግነው በተወያየንበት የመጣ ነው። ጉራ መንፋት አለም እነግራችኋለሁ። በኃይለ ማርያም ጊዜ ተቃውሞ በምርጫ 97 ጊዜም ተቃውሞ ሲመጣ የለም ግድ የለም ስልጣኑን ተቀበሉና ሂዱ አለበለዚያ የኢትዮጵያ ፖለቲካ ወደ ኋላ ይጎተታል እና የሚከተለው ጊዜ ተቃዋሚ ሊመረጥ አይችልም በየስል አልሰማችሁም አልተመረጠም የኢትዮጵያ ፖለቲካ ወደ ኋላ ሄደ መሄድ ብቻ ሳይሆን ወደ ጦርነት ገባ በኃይለ ማርያም ጊዜ ተቃውሞ ጥሩ ነው ተቃውሞችን በልክ ካላደረገው ነው ካላስተካከለ ነው አገር ይፈርሳል መንግስት ይፈርሳል ከዛስ የሚለው ነገር ስናገር አልተሰማም መንግስት ይሄድክ ፈረሰ አሁን ኢትዮጵያ እየፈረሰች ነው አልሰማላችሁ ተናገር ያለውኝ የተናገርኩት ትክክል አይደለም ማለት አትችሉም ማስረጃ ያላችሁምና ያላችሁም ቢኖራችሁ ተናገሩት ነበር ያላችሁም ስለዚህ ከዛሬ ጀምሮ የምትናገሩትን አልሰማም በሐሳብም ብትናገሩም ይሄን ያል እንትና ያረጋግኝም ድሮም እንትን የለኝ ለማንኛቸውም ግን እቺና 20 አመት እዚች ሬዲዮ ላይ ተቀምጫለሁ 21 አመት አቅሜስ ከፈቀደ ድረስ ሰራለሁኝ ኢትዮጵያ ሀገራችን ብዙ ነገሮች የሚያስፈልጋት ነገር አለ ከሚያስፈልጋት አንዱና ዋናው ጦርነቱ መቆምና ሰላም መምጣቱ ነው ሁሉም ሰው በሰላም እንዲያድርግ በሰላም እንዲነጋገር ለማድረግ ሁላችንም መሞከር መጣር አለብን ዛሬ አኩርፈን ነገ ደስ ብሎን ወይንም ዛሬ ደስ ብሎን ነገ ምናኩርፍበት ነገር እንዲመጣ መምጣት የለበትም ኢትዮጵያ ሰላም ሀገር ነች ትልቅ ሀገር ነች ጠቅላይ ሚኒስትሩ ግን መምራት አልቻሉም ሀገሪቱን ማስተካከል አልቻሉም የህዝብን መብት ማክበር አልቻሉም ሲፈልጋቸው ያስራሉ ሲፈልጋቸው ይፈታሉ ስለዚህ ስልጣናቸውን በፈቃዳቸው ይልቀቁ መልቀቅም አለባቸው ይሄ ቀላል ነገር አይደለም መልቀቅ አለባቸው ይልቀቁ ብለስ ብቃት ስለሌላቸው ሰውነታቸው አይደለም ሰውነታቸውን ምንም ችግር የለኝም አብይ አህመድ ሰው ነኝ ሳቸው ሰው ናቸው እንደጋጣሚ ሆኖ ሳቸው ጠቅላይ ሚኒስትር ሆነዋል ልዩነታቸው እሱ ብቻ ነው ከዛ ውጪ ግን ኢትዮጵያን በማመስ ኢትዮጵያን በመጉዳት እና ኢትዮጵያን በማፍረስ አንድ ቁጥር መንገድ መሪውን የጨበጡ ስለሆኑ ስልጣናቸው መልቀቅ አለባቸው ሊከፋቹ ይችላሉ የሳቸው ወገኖች ናቸው ግን ነገር ግን ጠቅላይ ሚኒስትር አብይ ነገ ጧት ስልጣናቸውን የሚያቆይላቸው ከሆነ ጦርነት ማቆም ብቻ ሳይሆን ደብረጽዮንን ሄደው ይቅርታ እንደሚጠይቁም ተስፋ አደርጋለሁ ያደርጋሉ ደግሞ ምክንያቱም ስልጣን ነው ችግራቸው እንጂ ከስልጣናቸው እስካልተነካ ጊዜ ድረስ የለም አሁንም እንደዚህ ሰዎች ሲፈቱ የአሜሪካኖች ተጽዕኖ አለ የውጭ ኃይሎች ተጽዕኖ አለ ተጽዕኖ ምንድነው ወይ ትኖራለህ ወይ አትኖረው ነው መኖርን ስለፈቀዱ ሰዎችን ፈተዋል ፈልገው አይደለም ዋሽተው ነው ሲያስሯቸውም ዋሽተው ነው ሲፈቷቸውም ዋሽተው ነው ለማንኛቸውም አገራችን ሰላም ትሆን እናንተም ሰላም ሁኑልን ሰላም ብቻ ሳይሆን አገራችን ሰላም እንድትሆን አንድነቷ እንዲከበር ሞክሩ ጠይቁ አገራችን እንዳትፈርስ ጠብቁ በተለይ ኢትዮጵያን እናድናለን ኢትዮጵያን እንደት የምትሉ የሚሉ ሰዎች አመለካከት ያላችሁ ሰዎች ከአመለካከታችሁ ተቆጠቡ ሀገር እየፈረሰ ነው እናድናት ማዳን የምትችሉት እናንተ ናችሁ ጠቅላይ ሚኒስትሩን አነጋግሩ ደህና ሆኑ
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ